የባለብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ግንቦት 23 2013 ዓ.ም ተመረተ ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ አድማጮቻችን ዛሬ ምሽት ከሚደመጡት መሰናዶቻችን መካከል የሰማችኋቸው ሲስተር ይርገዱ ሀብቴን ነው። የብዙ ወጣቶችን ህይወት ወደ መልካም የቀየረ ከሶስት ማገገሚያ ተቋም መስራች ናቸው። በምሽቱ ቀሪ ሀሳባቸውን እንሰማለን።
ማሰግብሪያው አሁን በውስጡ ከ120 በላይ ምድቦች አሉት። እነዚህ ምድቦች ሆቴልን፣ ካፌን፣ ሌሎችንም የአርት ጋለሪዎችን እንደነዚህ አይነት ቦታዎችን ያቀፈ ነው።
ወጣቱን የመተግበሪያና የኮምፒውተር ስርዓት ገንቢ ወይንም ሶፍትዌር ዲቨሎፐር አቤል አሻግሪን የሰማ ነው። ከአጋሮቹ ጋር በመሆን ስለገነቡት ኢትዮጵያን ተዘዋዝረው የሚጎበኙ ሰዎችን አጋዥ አውታር ቆየት ብሎ ያጫውተናል። እኒህና ሌሎች ርዕሰ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። የዩናይትድ ስቴትስ ልዩ ልዑክ አምባሳደር ጄፈሪ ፌልትማን ወደ ካታር፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትሶች እና ኬንያ ለሚያደርጉት ጉዞ ከዋሽንግተን ዲሲ ተነስተዋል። አምባሳደሩ ለአንድ ሳምንት በሚዘልቀው በዚህ ሁለተኛ ዙር ጉዟቸው ከሀገሮቹ ከፍተኛ ባለስልጣናት ጋር እንደሚነጋገሩና በአፍሪካ ቀንድ የትብብር ግንኙነቶችና የተረጋጋ የበለጸገ የአፍሪካ ቀንድ የሚኖርበትን መንገድ ለመደገፍ በሚቻልባቸው ሁኔታዎች ላይ እንደሚመክሩ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። ከተያዙት የአጀንዳ ጉዳዮች መካከል በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለው ውዝግብ በሁሉም ወገኖች ተቀባይነት ባለው ሁኔታ መፍትሄ የሚያገኝበትን መላ ማፈላለግ እንደሚሆን መስሪያ ቤቱ ዛሬ በዌብሳይቱ ላይ ባወጣው መረጃ አመልክቷል። ጄቢኤስ የተሰኘው በዓለም ላይ ግዙፉ የስጋ ማምረቻ ድርጅት በደረሰበት የኮምፒውተር ሰርጎ ገብ ጥቃት በአውስትራሊያና በሰሜን አሜሪካ የሚገኘውን ምርቱን ማቆሙን አስታውቋል። የድርጅቱ አመራሮች ችግሩን ለመቅረፍ እየተንቀሳቀሱ መሆኑንም ተናግረዋል። በዩናይትድ ስቴትስ መንግስት የሚደጎመው ጄቢኤስ ትላንት ባወጣው መረጃ ድርጅቱ ጥቃት እንደደረሰበት፣ በጥቃቱ የተጎዱትን ስርዓቶች ስራ እንዲያቆም ማድረጉን፣ የሚመለከታቸውን ባለስልጣናት ማሳወቁንና በዓለም ዙሪያ የሚገኙ የድርጅቱ የመረጃ ቴክኖሎጂ ባለሙያዎች ችግሩን እንዲፈቱ ማሳወቁን እንደገለጸ የሮይተርስ ዘገባ ያመለክታል። ለዓለም ገበያ ስጋ በማቅረብ ትልቁ የሆነው ይህ ድርጅት በካናዳ፣ ብሪታንያ፣ አውሮፓ፣ ኒውዚላንድ እና ሜክሲኮ የሚንቀሳቀስ ነው። የዓለም ጤና ድርጅት አባል ሀገራት ዓለም አቀፍ ወረርሽኞች ሲነሱ ምላሽ የሚሰጥ ስምምነት ለማዘጋጀት የሚያስችል መደራደሪያ ዕቅድ አጽድቀዋል። በጄኔቫ ሲካሄድ በቆየው ዓለም አቀፍ የጤና ጉባኤ ሰኞ ዕለት ሲጠናቀቅ አዲስ ዓለም አቀፍ ስምምነት ወይም በቀጣይ ሊነሱ ለሚችሉ እንደ ኮቪድ-19 አይነት ወረርሽኞች ሀገራት የተሻለ ዝግጅት እንዲያደርጉ የሚያስችል ጉባኤ መፍጠር የሚያስችል ልዩ ስብሰባ ዓለም አቀፉ የጤና ድርጅት በህዳር ወር እንዲያካሂድ ድምጽ ሰጥተዋል። በአሁኑ ወቅት ያለው ወረርሽኝ እንደ አውሮፓውያን አቆጣጠር በ2019 ማብቂያ ከተገኘ ጀምሮ በዓለም ዙሪያ 170 ሚሊዮን በላይ ሰዎችን ያጠቃ ሲሆን ከ3.5 ሚሊዮን በላይ ሰዎች ደግሞ ለህልፈት ተዳርገዋል። ይህ በእንዲህ እንዳለ በቶኪዮ ለሚደረገው የኦሎምፒክ ልምምድ ለማድረግ የአውስትራሊያ የሴቶች ኦሎምፒክ እጅ ኳስ ቡድን ሰኞ ዕለት ጃፓን በመግባት የመጀመሪያዎቹ ሆነዋል። ሆኖም ሊካሄድ የታቀደው ውድድር በጃፓን እንደ አዲስ ባገረሸው የኮቪድ-19 ወረርሽኝ ምክንያትና በዘገየው የክትባት ስርጭት ምክንያት ጥላ ጥልቶበታል። ከጃፓን ህዝብም ከፍተኛ ተቃውሞ እየገጠመው ነው። በኮሮና ቫይረስ ልውጥ ዝርያዎች የሚያዙ ሰዎችን ቁጥር ለመቀነስ ፈረንሳይና እንግሊዝ የክትባት ስርጭታቸውን መጨመራቸውን አስታውቀዋል። ፈረንሳይ ሁሉም ማዋቂዎች የኮቪድ-19 ክትባት እንዲወስዱ አድርጋለች። ባለፈው ዓመት ታህሳስ ወር ላይ በቫይረሱ ተይዘው ያገገሙት ፕሬዚዳንት ኢማኑኤል ማክሮን እሳቸውና ባለቤታቸው ብሪጅት ክትባቱን ሰኞ ዕለት ከወሰዱ በኋላ በትዊተር የማህበራዊ ትስስር ገጻቸው ባሰፈሩት መልእክት እንደኔና እንደ ብሪጅት ወይም እንደ ሌሎች 25 ሚሊዮን ፈረንሳውያን እንዳደረጉት እንከተብ ራሳችንና የምንወዳቸውን ሰዎች ከበሽታው እንጠብቅ ብለዋል። እስከ ሰኞ ባለው ጊዜ ድረስ በፈረንሳይ በኮቪድ-19 ቫይረስ የተያዙ ሰዎች ቁጥር 5.7 ሚሊዮን የደረሰ ሲሆን 109,690 ሰዎች ደግሞ ለህልፈት መዳረጋቸውን የጆንስ ሆፕኪንስ የኮሮና ቫይረስ መረጃ ማዕከል ያሳያል። በተመሳሳይ እንግሊዝም የለንደኑን ትዊክንሃም የራግቢ መጫወቻ ሜዳ ለክትባት ዘመቻ ክፍት ማድረጓን የጤና ኃላፊዎች አስታውቀዋል። ክትባቱን ለመውሰድ ምንም ቀጠሮ አያስፈልግም። በህንድ በተገኘው አዲሱ የኮሮና ቫይረስ ልውጥ ዝርያ ምክንያት እየጨመረ የሄደውን በቫይረሱ የሚያዙ ሰዎች ቁጥር ለመቀነስ ከፍተኛ ጥረት እያደረገች ያለችው እንግሊዝ እስካሁን 4.5 ሚሊዮን የኮቪድ ተያዦች እንዳሏትና 128,044 ሰዎች ለህልፈት እንደተዳረጉ አረጋግጣለች። ጀርመንም ከመጪው ሰኔ 7 ጀምሮ የኮሮና ቫይረስ ክትባትን ከ16 ዓመት በላይ ለሆኑ ሰዎች በሙሉ መስጠት እንደምትጀምር አስታውቃለች። በጀርመን በአሁኑ ሰዓት በቫይረሱ የተያዙ ሰዎች ቁጥር 3.7 ሚሊዮን የደረሰ ሲሆን 88,469 ሰዎች ለህልፈት ተዳርገዋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ራዲዮ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ እናመሰግናለን አድማጮች። አሁን ወደ ቀዳሚው ዘገባ እንሻገር። የዛሬው አይሴቶች እንግዳችን እናት የጤና ባለሙያና የወጣቶችን ህይወት መታደግን የመሰሉ ሀገራዊ ኃላፊነቶችን ያጣመሩ ሴት ናቸው። ሲስተር ይርገዱ ሀብቴ ይባላሉ። በቅዱስ ጳውሎስ ሆስፒታል ከ3-10 ዓመታት በላይ በነርስነት አገልግለዋል። የአራት ወንድ ልጆች እናት ሲሆኑ የመጨረሻ ልጃቸው በተለያዩ ሱሶች ተይዘው ያሳለፈው የህይወት ትግል አዲስ ህይወት የጽና አልኮል ሱሰኝነት ህክምና ማገገሚያ ማዕከልን ከ3 ዓመታት በፊት እንዲከፍቱ መነሻ ሆኗቸዋል። ሲስተር ይርገዱ ከጥቂት ዓመታት በፊት እንግዳችን ነበሩ። በአሁኑ ሰዓት ያላቸውን እንቅስቃሴ ኤደን ገረመው በስልክ መስመር አግኝታ ጠይቃቸዋለች። ስለ ተቋማቸው አመሰራረት ቀድሞ ይነግሩናል።
እንግዲህ ሱስ ማለት እንደዚህ ቀላል ነገር አይደለም። ያው ስንናገረው ሲያልፍ ቀላል ይመስላል እንጂ ብዙዎች የሚጎዱበት ነው። እኔም በጥሩ ስነ ምግባር አሳድግ ያለው ብዬ ኮንፊደንስ ያለኝ ሰው ነበርኩ። በቃ ልጆቼን ጨዋ አድርጌ እንዳሳደገ ሰው ራሴን ቆጥር ነበርኩ። ግን መጨረሻው ልጅ ግን ኤሌመንተሪ ላይ ነው ገና 7ኛ ሆኖ 8ኛ ነጃት ጊዜ ሲጋራ ጊዜ እንጂ ጥቄ እያሉ የበላዮቹ ሲልኩት እዛ ደስቶ ሲያመጣ ምን ሲል በዛው ራሱን እንደገባበት ይነግረናል። አሁን እኔ ሀይ ስኩል ላይ ነው። እኔም አባቱ የሚያወቅ ነው። ያው ብዙዎች ልጆቻችሁ እንዲነሱ ባልማመን ይቸግራል። ግን ያው አየው ነበር። ትንንሽ ለውጦች ነበሩት ማንነቱ ላይ። ይሄ ቲኔጅ ምትዩ ወጣትነት እድሜ ላይ ነበረ ለውጦችን የመውሰር ባረገዋለሁ። እለት እለት ስናገረው ቶሎ ስለሚቆጣም መልሽ ማልጫ ነውም ግን ዝርቤሽኑ ስጋቱ ነበረኝ። ከዛ በኋላ እንግዲህ ወላዴ ገምተኝ ነው ልጅ ሲጠፋብሽ ልጅ ሱስ ውስጥ ሲገባ እሱ ብቻ ነው የሚጎዳው፣ ቤተሰቡ በሙሉ ነው። እኔ ደግሞ የጤናም ችግር አለኝ። ቀላል አልነበረም። አምስቱን አመት አላውቅም። አምስቱን አመት ግን በቃ እንደ አለመኖሬን እስክመኝ ድረስ ፈጣሪ ሁሉ አማሮ ነበረ። መጨረሻ ላይ ግን ያው በራሱ ፈቃደኝነት ከሱስ መውጣት ፈልጋለሁ እናቴን በድያለሁ ብሎ ፈቃደኝነቱን ሲሰጠን ነው ሲወጣልኝ።
ያው እንግዲህ ልጆት በራሱ ጊዜ ቁርጠኝነት ሲያሳይ መለወጥ እንደቻለ ነግረውኛል። ግን ብዙ ሰዎች ደግሞ ቁርጠኝነቱን ቢኖር ከሱስ መውጣት ያቅታችኋልና ጉዟችሁ ምን ይመስል ነበረ?
ነገር ያ ደግሞ ለልጆች በጣም መጥፎ ነው። ክፍተት ይሰጣል። ምንሽ አባቱ እንዳይሰማ የምደብቀው ነገር ነገር ሲጠፋብኝ የምሰማቸውን ነገሮች ይደብቃለሁ። ሲሆኑ ለልጆች መክራለሁ አትደባበቁ እያልኩ። መጨረሻ ግን ከአቅምሽ በላይ ሲሆን ሁለታችንም ስናቅ ያው ትግል ነው። ምንም ማድረግ አይቻልም። አብረን ወደ ጥሩ የሚመጣበትን መንገድ መታገስ፣ በፍቅር መያዝ፣ መምከር ነው እንጂ ኃይለኛ ብትሆኚ ብትቆጪ ልጆችን አትመልሽ። ያለ ሱስ በቃ መዝናናት እንደማይችሉ መውጣት እንደማይችሉ ውስጣቸውን የራሳቸው ዓለም አላቸው ራሳቸውን ያሳምናሉ። ሱሰኛ ስንል አንድ ሰው የሚቅም ከሆነ ሳይቅም መዋል አለመቻል፣ ሳይጠጣ መዋል አለመቻል ወይ ሳያጭስ አለመቻል ነው። እነኚህ ናቸው አዲክሽን ተብሎ ያው ሱሰኛ ምንለው ኢንተርኔቱ ስም ያለው እዛው ላይ ሆኖ በቃ ከሱ ወቅት መላቀቅ አለመቻል ነው ሱሰኝነት። እና ብዙዎቹ ያቅታቸዋል እንዳልሽው፣ ምንድን ነው ዝም ብለው በራሳቸው ማቆም አይችሉም። ሱስ ያው መንፈሳዊ ድጋፍ ያስፈልገዋል። የስነ ልቦና ባለሙያዎች በምክር አገልግሎት ብዙ የማመጣባቸውን ጥቅምና ጉዳት ሳያውቁትም ሱስ ሲገቡ ለመደሰት እንጆ እናደርጋለን እንዲትላለን ብለው ነው የሚገቡት። ወይም እናነባለን ወይም ያነቃቃናል በተለያየ ነገር ይጀምሩና በኋላ ያለውን ዘርፈ ብዙ ችግር አያውቁትም። ሲደርስባቸው ነው በጤናቸው ላይ ከባድ ችግር አለው ብንዘረዝረው፣ በፋይናንሱ ላይ ከባድ ችግር አለው፣ ሶሻል ላይፋቸው ላይ ላይ በጣም ችግር አለው። እነዚህን ሱስም ሲጀምሩ አያውቁት እና እኛ ባለሙያዎች ቁጭ አድርገን ይህን ካውንስል ስናረጋቸው በጣም ማንም እንዲህ ብሎን አያውቅም። ይህን ነግሩን አጥጣውን በገዛ ጀማው እንደዚህ የምታደርገው ወይም ሴቶችም አሉ። ሁሉም ሰው ይፈርድባቸዋል እንጂ ሱስ በጣም አስቸጋሪ እንደሆነ አዌርነሱ በህብረተሰቡም ላይ የለብኝ ሀገር ደረጃ እና ያችን ጊዜ ሲያገኙ እኛ ካውንስል ስናረጋቸው መባነን ይጀምራሉ። የደረሰባቸውን ነገር ሁሉ ያለቅሳሉ። ብዙዎቹ ሲነግሩ ያሳለፉትን ነገር።
እሺ፣ አዲስ ህይወት ከተመሰረተ ስንት ጊዜ ሆነው? አሁን ያለበት ተቋም ሁኔታ ምን ይመስላል?
አሁን 3 ዓመት ከ9 ወሩ ማሻርፍ ስራ ከጀመረ። በሁለት አልጋ አለው። በተመላላሽ ብዙ ሰው ካውንስል እናደርጋለን። 2 ወር ቆይታ ያደርጋሉ እኛ ጋር ሲገቡ። ያው ቦታው ደስ ይላል፣ ጠባብ ነች እንጂ እንደ አቅምቼ የተጀመረ ስናት ይህንን የሚያንቀሳቅሰው ፓርትነሬ ቅዱስ ጳውሎስ ሆስፒታል ነው። ትልቅ እገዛ እያደረገልን እየተንቀሳቀስ ያለ ነው። አሁን ገና አንዳንድ ሰዎች እያወቁም መጥተው ያውናል፣ ጥሩ ነው ይላሉ፣ ያበረታቱናል። ፋይናንሱ ችግር አለ፣ የቦታ ጥበት አለ። በዚች አቅም እየተንቀሳቀስ ምን ያለ ነው።
ኢትዮጵያ ውስጥ ምን አይነት ሱሶች ናቸው ያሉት?
ያው እኔ ከኔ ልጅ ተነስቼ ያለው አይነት በእኛ ሀገር በየመንገዱ ብዙ ጫት መቃም፣ ሲጋራ ማጨስ፣ መጠጣት እነዚህ ናቸው አሁን በጣም ወጣቱን እየጎዱት ያሉት። ከፍ ያሉት ደግሞ ትልልቁንም ካናቢሱ ሄሮይንም የሚያመጡ ከእናንተ ሀገር ወደዚህ ዲፖርት የሚደረጉ ልጆች አሉ። እስቲል አሁን እንኳን አለኛ ማዕከል ውስጥ እንደሱ አይነት ነገር ያላቸው ብዙ ከተለያየ ሀገር ይመጣሉ። እና እኛ ሀገር ግን ጎልቶ የሚታየው ያው ጫቱ፣ ሲጋራው፣ መጠጡ ነው።
ለዚህ ለወጣት ሱሰኞች ቁጥሩም ለመጨመሩ ምክንያት የሚሆኑ ነገሮች ምንድን ናቸው?
እንግዲህ ብዙ ነው ምልሽ። እንደው 100 ልጆች ካውንስል ብታረጊና ወይም የመነሻ ምክንያት ወይም ስትጠይቂ መቶዎቹ 100 አይነት ይነግሩሻል። በሀገራችን ላይ ያው ስራ ማጣት ይሉሻል፣ የበታችነት ስሜት ይልሻል፣ ገንዘብ እንደ ልብ ማግኘትም አንዳንድ ጊዜ ሱስ ድህነት ነው የሚያመጣው የሚሉ ሰዎች አሉ። አይደለም እኔ ልጅ የድሀ ልጅ ነው ትሞር ጓደኞቹ ነበሩ ብዙ ሺህ ብር የያዙ የመጡ የሚያዝናኗቸው ወይ ሲያጫውቷቸው ጨዋታቸውን ይፈልጋሉ ወይ እውቀታቸውን ይፈልጋሉ። ጥሩ ፖቴንሻል ነበር የኔ ልጅ አንደኛ ነበር የሚወጣ። በአንድ ነገር ካጠመዷቸው በኋላ ጓደኛ ካረባቸው እነሱ ገንዘብ አያጡም። ሻግስቲቱ አለ ይሸጣል፣ ይሰርቃል፣ ቤተሰብ ይሰጣል። የባልና ሚስቱ መለያየት፣ የባልና ሚስት ጭቅጭቅ፣ የእንጀራ እናት፣ የእንጀራ አባት፣ የትምህርት መክበድ፣ ብዙ ነገር ይነግሩሻል። የመነሻ ምክንያታቸው ይሄ ነው ብለሽ ብቻ ታስቀመጫዋት እ በቃ ዘርፈ ብዙ። ግን ምንድን ነው አሁን እኔ ማስበው እስካሁን ካውንስል ካረቡና ፌስ ካረቡት ችግር ህብረተሰቡ ላይ ግንዛቤ መፍጠር፣ ሱስ ውስጥ የገቡትን ልጆች ማስወጣት እጅግ በጣም ከባድ። ያው እንዳልኩሽ በዚህ እድሜ የጤና ችግር አለኝ፣ ስኳር ህመምተኛ ነኝ፣ ካንሰር ህመምተኛ ነኝ፣ እድሜ ሄደዋል። ኮቪድ ገና ኢትዮጵያ ውስጥ ሲገባ ተይዤ ነበር፣ ግን አልሞትኩም። ይገርምሻል፣ ተስፋ አልቆርጥም። በቃ መስራት አለብኝ እኔ በሽታዬን ቁጭ ብያለ ብዙ ማሰብ አልፈልግም። አንድም ቀን ሰርቼ ስጠራ መሄድ ነው እንደሱ ነው የማስበው እንጂ ስለ በሽታ ብዙ እያላዳምጥም። ብዙ ሰዎች ከዚህ በኋላ ሞተዋል። እኔ ግን እሱን አላስብም። በቃ ሞት እንደማይቀር አውቃለሁ። እንደው ምንድን ነው አንድ ነገር ሰርቼ የምመጣው የሚለውን ነው። እና ህብረተሰቡ ላይ ግንዛቤ መፈጠር አለበት። ባለድርሻ አካላቶች በዚህ ላይ ትልቅ ትኩረት ሰጥተው ትውልድ ከሱስ ካላጋጭ ማን ነው ሀገር ተረካቢው? ማን ነው ሃይማኖት ተረካቢው? ስለዚህ እንዴት ነው ተባብረን መጀመሪያ ፕሪቬንሽን ላይ መከላከሉን እኔ ሳሳድግ አሁን አትንኩ ይሄ በልግና ነው ይሄ ብልጅነት ነው ነው የምንለው። ግን ቢጠጣ ምንድን ነው የሚመጣው? ሲጨስ ምንድን ነው? ሚክ ሲወሰድ ምንድን ነው የሚለውን ቲኔጀርስ ሳይገቡ በደንብ ማስረዳት አለ። ቤተሰብም ጥሩ ግንኙነት ሊኖረው ይገባል። ልጆቹ ፈርተውት እንዳያሉ ጊዜ ለልጆቻችን መስጠት በሶሻል ላይፍ በስራው በተለያየ ነገር መድማ ለልጆቻችን ታይም አንሰጥ። ማታና ጠዋት ነው የምናገኛቸው ልጆቻችንን። እንደ በዚህ ዓለም ላይ ቅኖር ለመጠናቸው ልጆች ጊዜ መስጠት አለብን፣ ማውራት አለብን፣ በደንብ እንዲቀርቡን ሀሳባቸውን እንዲገልጹልን ማድረግ አለብን።
በአዲስ ህይወት ማዕከል ውስጥ ሁለቱን ወር ሲቀመጡ ምን አይነት አገልግሎት ያገኛሉ ወጣቶቹ?
እንግዲህ ሁለት ወር ዝም ብለን አይደለም እናስቀመጣቸው። እሱ ልክ ሲያቆሙ በጣም ነው የሚቀመጠበት። ይመጫነጫሉ፣ እንውጣን ሂድ ይላሉ። ይህንን ሐኪሞች በሳምንት ሁለት ቀን ፎሎ ያደርጓቸዋል። ሳይካትሪ ባለሙያዎች ሳይኮሎጂስት በሳምንት አንድ ቀን ይችዋል። እኔ ሳይካትሪ ባለሙያ ነኝ። ከዛ በኋላ እያንዳንዷ ፕሮግራም አለቻቸው። ጠዋት ተነስተው ከቁርስ በፊት ስፖርት ይሰራሉ። ከስፖርት በኋላ ውስጥ በልተው መኝታዎቻቸው ይባሉ። ፌሽናል ክላብ ይለዋለን። የስራ ህክምና ግቢ ውስጥ አትክልት ይቆጠቁታል። የተለያየ ነገር ይሰራሉ። ያጭቅታል። ሽንት ቤቶቻቸው ራሳቸው ናቸው ያለና ፕሌይ ቴራፒ ይባላል። ኳስ ይጫወታሉ። ዳባ፣ ኬስ፣ ካርታ፣ ሲኒማ ክፋት አላቸው። የባህሪ ለውጥ ማምጣት አለባቸው። ምንም አይነት እንደዚህ በከንቱ የሚያልፍ የለም።
ከወጡ በኋላ የሚቀላቀሉት ከምን አይነት ማህበረሰብ ነው? በሱስ ጉዳይ ላይ ምን አይነት ምክር ነው የሚሰጣቸው?
ከባድ ነው። እሱ ነው አንዱ ትልቁ ችግራችን። ምን መሰለሽ፣ እነሱ ናቸው እንጂ ከዚህ ተቀይረው አቋርጠው የሚወጡት። ውጭው አይለወጥም። ያው በሂደት ትንንሽ ለውጦች ያለሽ። አሁን በእኛም ሀገር ለምሳሌ የአልኮል መጠጥ ፊት ለፊት ማስታወቂያው ቀርተዋል። በየታክሲ ውስጥ ድሮ ቢያጭስ መብቴ ነው ነው የሚልሽ። በየምግብ ቤቱ ምንም ስርዓት አልነበረም። አሁን ግን አይጨስም። እነዚህ ነገሮች ይቀንሱ እንጂ እንዳሉ ናቸው። እና ሲወጡ ውጭው እንደዛው ስለሚጠብቃቸው ትልቁ ችግራችን አሁን ባለድርሻ አካላት መንግስት አብሮን መስራት አለበት። ስራ የሌላቸዋል፣ ደጋፊ ቤተሰብ የሌላቸዋል። እነዚህን ሰፊ አድርገን ብንሰራ እንጂ ጅምር ናት እና አቅም የለንም እኛ ገንዘብ የለንም። አንድ ድሃ እናት ነኝ። ለእኛ ድጋፍ ተብሎ በገንዘብ መልክ የሚሰጠን ሰው የለም። በራሳችን ነው። እነዚህን በስፋት ብንሰራቸው ስራ የሌላቸው እዛው ስራ እንዲሰሩ፣ ከብት ብናረባ፣ ዶሮ ብናረባ፣ እንቁላል ከዛው ለቁርሳቸው እንዲህ እቅዱ አለኝ። እንግዲህ እኔም ባልስ እንኳን ስራው ቢቀጥል ሰፊ ቦታ ተሰጥቶን በደንብ መሰራት አለበት እና ሲወጡ የጠፍተ ነው ብሎ የገዛ ጓደኛቸውን አሽያት በጣም ከኔ ጋር ቤት ብለን እናውራ ብለው ይሳባሉ። ይወጡና ይነግሩናል። ብዙ ፈተና አለባቸው። ሱሰኝነት ባንድ የሚቆም አይደለም። ለውጥ መምጣት አለበት እያስባሉ እሱን ነው ፕሮሞት እንዲደረግልኝ የምፈልገው።
እሺ ሲስተር ይርገዱ፣ በጣም ጥሩ ቆይታን ያደረግ ነው። በጣም አመሰግናለሁ።
ችግር የለው።
ኤደንን ለቀደመው መሰናዱ እናመሰግናለን። አድማጮች፣ በአዲስ ሕይወት ተቋም ውስጥ እያገገሙ ካሉ ወጣቶች ጋር ያደረግነው ቆይታ በነገው ምሽት መሰናዶ ይደመጣል። አሁን ወደ ቀጣዩ መሰናዱ እንሻገር። ከአጋሮቹ ጋር ኢትዮጵያ ውስጥ ያሉ ስፍራዎችን ለመጎብኘት ጥረት በሚያደርግበት ሰዓት የገጠመውን ችግር መሰረት አድርጎ ልዩ አውታር ከገነባ ወጣት ጋር በመቀጠል እናስተዋውቃቸዋለን። አቤል አሻግሬ ይባላል። ከሌሎች ወጣቶች ጋር በመሆን ዩዝቴክ በተሰኘ ተቋማቸው አማካኝነት ኢትዮሎኬት የተሰኘ መተግበሪያና ድረገጽ ገንብተዋል። ስለ አውታሩ ምንነትና ጠቀሜታ ለማወቅ የደወልኩለት አቤል አስቀድሞ ስለ እጅ በማመሩ ያጫውተናል።
ከአንድ አመት ከሁለት አመት በፊት ኢትዮጵያን ትንሽ ለመዞር ሞክረን ነበረ። በዛን ጊዜ እንደዚህ የተፈጥሮ እና የታሪክ መስህብ የምንላቸውን ቦታዎች ለመዞር በምንፈልግበት ጊዜ የትኛው ቦታ የት ቦታ ይገኛል፣ አገልግሎቶች የት ይገኛሉ፣ ቦታቸው የት ነው፣ የዋጋ እንትናቸው እንዴት የት ነው፣ ይህን ኢንፎርሜሽን ማግኘት አልቻለም ነበር። በትክክል በተዘጋጀ ሁኔታ እናገኛቸው። ከኛ ችግር በመነሳት ለምንድን የራሳችንን አንድ የሆነ ስራ ሰርተን በሶፍትዌር እና ድረገጽ በመስራት እኛም ስራችን ስለሆነ ለምን እንደዚህ አይነት ስራ ሰርተን ለህዝቡ ማናቀርብን ብለን አሰብን። ይህን ስንጀምረው ዌብሳይቱ ወይም ድረገጹን ከአንድ ዓመት በፊት ነው የሰራ ነው እና ሰርቪሱ እንዲሰጥ ያስጀመር ነው። የዛሬ ዓመት ታህሳስ ላይ ድረገጹ አገልግሎት መስጠት ጀመረ። ከዛ በኋላ ደግሞ ከድረገጹ ሌላ ደግሞ የስልክ መተግበሪያ ያስፈልጋል ብለን ስላሰብን የስልክ መተግበሪያውን ደግሞ የዛሬ 2 ሳምንት አካባቢ ግንቦት 14 ላይ ይፋ አውጥተናል።
ይሄ መተግበሪያ ምን አይነት ጠቀሜታ ነው ለሰዎች የሚሰጠው? በስራ ላይ የሚያወሉት በምን መልኩ ነው?
ያ አንድሮይድ መተግበሪያ ነው የለቀቅነውና እሱ ማንኛውም ሰው ኢትዮሎኬት ብሎ ሰርች ቢያደርግ ፕሌይ ስቶር ላይ ያገኛል። ወይም ሊንካችን ደግሞ በሶሻል ሚዲያችን ላይ ሼር ስላደረግነው እሱን ፎሎ ቢከተሉት አፕሊኬሽኑን አውርደው ስልካቸው ላይ ኤኒታይም መጠቀም ይችላሉ። የመተግበሪያው አገልግሎት ምንድነው? እነዚህ ሰርቪስ ይሰጣሉ ወይም አገልግሎት ይሰጣሉ ምንላቸውንም ማንኛውንም አይነት ቢዝነሶች በእኛ መተግበሪያ ላይ ለማስገባት አዘጋጅተናል። ስለዚህ ማንኛውም የቢዝነስ ባለቤት ይሄንን ፕላትፎርም በመጠቀም የነሱ ማሳያ ስራቸውን የሚያሳዩበት ሾኬስ የሚያደርጉበት ፕላትፎርም ስለሆነ እዛ ላይ ስራቸውን አስገብተው ይሄንን ሰርቪስ ከዚህ እስከዚህ ሰዓት እንሰጣለን፣ ዋጋችን ከዚህ እስከዚህ ነው፣ ሎኬሽናችን ቦታችን ደግሞ ከይሄ ቦታ ነው ብለው እዛ ጋር እንትን ይላሉ። ተጠቃሚዎች ደግሞ የነሱ ተጠቃሚዎች ያንን ቦታ በማግኘት እንደዚህ ዋጋቸው ጥሩ ነው፣ ይሄ ደግሞ ሰርቪሳቸው ጥሩ ስለሆነ ይሄን ምርጫችን አድርገን እዛ ቦታ ሄደን እንጠቀማለን ብለው ይጠቀማሉ። ያንን ከተጠቀሙ በኋላ ደግሞ የተጠቀሙትን አገልግሎት እዛው ጋር አስተያየት መስጠትና በአምስት ኮከብ ደግሞ ይሄን ያክል ነው የጥራት ደረጃችን ይሄን ያክል ነው ብለው አስተያየት መስጠት ይችላሉ። በዛ መሰረት የቢዝነስ ባለቤቶቹም ስራቸውን ያጎለብታሉ፣ ያሻሽላሉ ማለት ነው። መተግበሪያው እንደዚህ እንዲያደርግ ብለን ነው ያሰብነው። መተግበሪያው አሁን በውስጡ ከ120 በላይ ምድቦች አሉት። እነዚህ ምድቦች ሆቴልን፣ ካፌን፣ ሌሎችንም የአርት ጋለሪዎችን እንደነዚህ አይነት ቦታዎችን ያቀፈ ነው። ዋና አላማችን ሆቴልና እንደዚህ የቱሪዝም ሴክተሩ ላይ መስራት ነው። እዚህ ላይ ፎከስ አድርገን ብዙ ቦታዎችን አስገብተናል። ተጠቃሚዎችም እዛ ጋር አፕሊኬሽን መተግበሪያውን በመጠቀም እነዚህን ቦታዎች በቀላሉ ማግኘት ይችላሉ ማለት ነው።
እንግዲህ እንደተረዳሁት መተግበሪያው ሰዎች በአቅራቢያቸው ያሉ አገልግሎቶችን በቀላሉ እንዲያገኙ የሚያስችል የሚያመላክት መተግበሪያ ነው። ለምሳሌነት ባየሁት መሰረት ምግብ ቤቶች፣ ጸጉር ቤት፣ ቤተ መጻሕፍት የመሳሰሉትን ያሳያል። በመተግበሪያው ላይ የተጫኑትን መረጃዎች እንዴት ማሰባሰብ ቻላችሁ?
መረጃውን ማግኘት ብዙ ጊዜ ፈጅቶብናልም ቀላልም አልነበረም። እውነቱን ለመናገር በራሳችን የሰበሰብናቸው ዳታዎች አሉ። ቀጥታ ደግሞ እነዚህን የቢዝነስ ባለቤቶቹን ራሳችን ፈልገን ሄደን የተወሰኑ ሰዎች በራሳችን በኛ ስር የቀጠርናቸው ሴልስ የምንላቸው ሰዎች አሉ። እነሱም ቀጥታ እነዚህን ሰርቪስ የሚሰጡትን ሰዎች ቀጥታ በመሄድ ዳታችሁ ምን አይነት ዳታ ነው፣ እዚህ ጋር የኛ መተግበሪያ ላይ እንዲገባላችሁ የምትፈልጉት፣ ማሳየት የምትፈልጉት፣ ስራችሁ እንዴት ነው ሾኬስ ማድረግ የምትፈልጉት የሚለውን ዳታ በራሳችን ማለት ነው ኮሌክት አድርገን ሰብስበን ነው በአብዛኛው ያስገባ ነው። ሌላ ኢንፎርሜሽን ደግሞ እንደዚህ ፐብሊክ የምንለው ኢንፎርሜሽን፣ ህዝቡ ማወቅ አለበት የምንለውን ኢንፎርሜሽን ደግሞ በራሳችንም ኮሌክት አድርገን ማስገባት ችለናል።
እናንተ ከመዘገባቻቸው የንግድ ቤቶች ወይም ደግሞ አገልግሎት ሰጪዎች በተጨማሪ አዳዲስ አገልግሎት ሰጪዎች፣ አዳዲስ ድርጅቶች በመተግበሪያው ላይ ስማችንና አገልግሎታችን መስፈር አለበት ብለው ቢፈልጉ ማድረግ የሚጠበቅባቸው ነገር ምንድን ነው?
ድረገጹንም መተግበሪያውንም ከመጀመሪያው ስንሰራው ማንኛውም ሰው እዛ ሀገር ፕሮፋይል ፈጥሮ የራሱን ቢዝነስ ሬጅስተር እንዲያደርግ ክፍት አድርገን ይሰራል። ስለዚህ ማንኛውም የቢዝነስ ባለቤት እዛ ጋር ቢዝነስ አለኝ እዚህ ካታጎሪ ላይ እንዲገባልኝ እዚህ ምድብ ላይ እንዲታይልኝ ይፈልጋለሁ የሚለውን በራሱ ኤኒታይም መተግበሪያችንንም ድረገጻችንን ተጠቅሞ ፕሮፋይል ፈጥሮ የራሱን ቢዝነስ ማስመዝገብ ይችላል። ከተመዘገበ በኋላ እኛ ትክክለኛ ነው አይደለም የሚለውን ኮንታክት እንዲያደርጉን ወይም ራሳችን ደግሞ ኮንታክት አድርገን ትክክለኛ ቢዝነስ ከሆነ እዛ ጋር ቬሪፋይ እናደርገዋለን፣ ትክክለኛ ቢዝነስ ነው፣ መተግበሪያችንም ላይ ድረገጻችንም ላይ ይታያል ማለት ነው። ስለዚህ ለማንኛውም የቢዝነስ ባለቤት ክፍት የሆነ ፕላትፎርም ነው።
እንደዚህ ያሉ መተግበሪያዎችን በማዘጋጀት ረገድ ድረገጹንም በመገንባት ሂደት ውስጥ ፈታኝ ነገሮች ምንድን ናቸው?
አንደኛ ያው ጽናት የሚለው ነገር ያስፈልገዋል። ይህን ስራ ሲጀመር ተጀምሮ እስከሚያልቅ ድረስ እስከ መጨረሻው ፕላትፎርም እስከሚወጣ ድረስ ያለው ጽናት የሚለው ነገር ነበር አንደኛ ቻሌንጁ ነገር። ፕላትፎርሙን መስራቱ ብቻ አይደለም፣ መተግበሪያውንም ድረገጹንም ከሰራም በኋላ ወደ ስራ ወደሚለው ነገር ለመግባት እንዴት ነው እነዚህን ሰዎች ይሄ ነገር ጥሩ ነገር ነው ተጠቀሙበት የሚለውን ነገር እሱን እንትን ማለት አንደኛ ዋናው ቻሌንጅ እሱ ነበረ። ግን ዋና ሲጀመር እሱን ለመስራት ለራሱ አሁን ኢትዮጵያውያን የሚለው የኢንተርኔት እንትን
ተስፋፋ ቢባልም አሁን ለጊዜው ስቲል የሚቀረው ነገር አለ። ኮኔክሽን ማግኘት በጣም ያስቸግራል። አሁን እኛ እሱን ስንጀምር የጀመርነው ዩኒቨርሲቲ ተማሪዎች እያለን ዩኒቨርሲቲ በምናገኘው ኮኔክሽን ነው። ከዛ ውጭ ስንወጣ ያስቸግራል። ቤት ለቤት የለም፣ የዋይፋይ አክሰስ የለም። ኢቨን ሪሶርስ ለራሱ የመተግበሪያዎችን ለመስራት ጥሩ ኮምፒውተር ያስፈልጋል። አሁን እሱ ለራሱ ትልቅ ቻሌንጅ ነበረ፣ ፕላትፎርሙን መገንባት። ፕላትፎርሙ ከተገነባ በኋላ ግን ፋሚሊያራይዝ ማድረግ ወደ ህብረተሰቡ፣ ወደ ማህበረሰቡ እንዴት ነው እንዲተዋወቅ የሚለው እንዲያውም መተግበሪያውን ከመስራት በላይ ቻሌንጁ እሱ ነበር ነው።
አቤል፣ በስራህ መተግበሪያዎችንና የኮምፒውተር ስርዓቶችን ትገነባለህ ወይም ሶፍትዌር ዲቨሎፐር ነህ። ኢትዮ ሎኬት ከተሰኘው አገልግሎት በተጨማሪ ለወደፊቱ ማበርከት የምትፈልጋቸው ስራዎች በምን ላይ የሚያተኩሩ ናቸው?
ከዚህም በፊት ስንሰራ የነበር ወደፊት የመስራት አላማ ያለው እዚሁ ላይ ነው ፎከስ የምናደርገው፣ ድህረ ገጾችና ሞባይል አፕሊኬሽኖችን መስራት ላይ። እሱ ላይ ፎከስ የምናደርግበት ምክንያት ምንድን ነው? ኢትዮጵያ ያው አሁን ዲጂታይዝ እያደረግን ነው ብዙውን ነገር ውስጥ በፋይናንሻል ቴክኖሎጂ፣ በግብርና ቴክኖሎጂ፣ በንጹህ ኤነርጂ ቴክኖሎጂ ዲጂታላይዝ እየተደረገ ነው ኢትዮጵያ። እና የኛ እንደ ድርሻ አስተዋጽኦ ማድረግ የምንፈልገው ድረገጽ እና ሞባይል ላይ ያደረግ ነው ምንድን ነው፣ እኛ ትንሽ እውቅና የገነባ ነው እሱ ላይ ነው አንደኛ። ሁለተኛ ደግሞ ኢትዮሎኬትን የሰራው እናት ካምፓኒው ዋይቴክ ወይም ዩስቴክ የሚባል ካምፓኒያችን ነው። ይሄ የወጣቶች ቴክኖሎጂ የምንለው ካምፓኒ ሞባይልና ድረገጾችን በመስራት አሁን ለሁለት ዓመታት ያክል ለሀገር ውስጥ ላሉ ክላይንቶችም ውጭ ሀገር ላሉ ክላይንቶችም ስራዎችን በመስራት ይታወቃል። እና ወደፊትም ይሄንን ስማችንን ገንብተን እንደዚህ አይነት ዲጂታል ሶሉሽኖችን ለኢትዮጵያ ማበርከት፣ ለማህበረሰቡ ማበርከት የምንፈልገው።
እጅግ በጣም አመሰግናለሁ አቤል አሻግሬ። ኢትዮ ሎኬት ስለተሰኘው ሰዎች በአካባቢያቸው ካሉ አገልግሎት ሰጪዎች ጋር በቀላሉ እንዲገናኙ አጋዥ መተግበሪያ ስላብራራህልን በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። መልካም እድል ግጠማችሁ።
አሜን አሜን።
እና ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በምህንድስናው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።